ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ ርቆይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራም ተጀመረ።
አማካሪ በመረጥ እንኳን አስቸጋሪ የሆነበት ጊዜ ነበር። ስለዚህ በኢትዮጵያ ሱዳንና ግብጽ የውሃ ጉዳዮች ሚኒስትሮች መካከል የተካሄደው ስብሰባ በጣም ስኬታማ ነበር። ከዚህ በተጨማሪም የግብጽና ሱዳን የውሃ ጉዳዮች ሚኒስትር የህዳሴ ግድብን ጎብኝቷል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ድምጽ ነው የሰማነው። ዝርዝሩ በአብይ ርዕስ ይቀርባል።
ሁለተኛው አጋማሽ የዛሬ ሐሙስ ፕሮግራማችን ከሌሎች ቅንብሮች ጋር አብሮ በሰዓቱ ይቀርባል።
ጥቅምት 9/2010 ዓመተ ምህረት ነው ዛሬ። ጤና ይስጥልን፣ እንደምን አምሽታችኋል አድማጮች።
ተረኛ የፕሮግራም አስተናጋጆቻችሁ አዲሱ አበበና
ቆንጂት ታዬ ነን። ፕሮግራሙን ብርሃን ኃይሉ ትመራለች።
መልካም ምሽት። አሁን ዜና።
ባለፈው ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቁጥሩ ወደ 300 የሚጠጋ ሰው ያለቀበትና ከ400 በላይ ያቆሰለውን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ሕዝብ ትናንት ሞቃዲሾና ሌሎችም ከተሞች ላይ ሰልፍ አካሂዷል። ትናንትና ረቡዕ የተቃውሞ ሰልፉ የተካሄደው ሕዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የዋና ከተማዋ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሶማሊያ መንግስት መኪና ላይ በተጫነ ቦምብ ይህን ከባድ ፍንዳታ ያደረሰው ጽንፈኛ እስላማዊ ቡድን አልሸባብ ነው ብሎ ተጠያቂ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ራሳቸው ላይ ቀይ የጠመጠሙ ወጣት ወንዶች በየከተሞቹ እየተዘዋወሩ ንግድ ቤቶችን በግድ ሲያዘጉ ነበር። ጠላቶቻችን ይውደሙ፣ አልሸባብ ይጥፋ የሚሉ መፈክሮችን ሲያሰሙ የነበሩት ሰልፈኞች ሞቃዲሾ ባናዴር ኳስ ሜዳ ሲሰባሰቡ የሀገሪቱ ፕሬዝደንትና ሌሎችም ተቀላቅለዋቸዋል። ፕሬዝደንት ሞሐመድ አብዱላሂ ሞሐመድ ህዝቡ ከአልሸባብ ጋር በሚካሄደው የከበደ ጦርነት ብረት አንስቶ ሲያበቃ ይዋጋ ሲሉ ጥሪ አቅርበዋል። አሁን በአንድነት መቆም የሚገባን ወቅት ላይ ነን። ሁሉም ሶማሊያዊ እጅ ለእጅ ተያይዞ ይህንን የጋራ ጠላት መውጋት አለበት ብለዋል ፕሬዝደንቱ። ለፖለቲካ መሪዎችም ተመሳሳይ ጥሪ ሲያቀርቡ ከውጭ ሀገሮች ጋር ግንኙነት ያላቸው ፖለቲከኞች ልዩነታችንን አስወግደን አብረን ነውጠኞችን እንድንዋጋ ጥሪ ያስተላልፋለሁ ብለዋል ፕሬዝደንቱ።
ቶጎ ውስጥ በጸጥታ ኃይሎች እና የፕሬዝዳንት ፎሬ ኛሲምቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ 4 ሰዎች መገደላቸው ተገለጠ። ዛሬ የቶጎ ጸጥታ ሚኒስትር ኮሎኔል ዳሜሄሚ ያክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ 1 ሰው፣ 3 ሰዎች ደግሞ ሁለተኛ ትልቋ ከተማ በሆነችው ሶዶኬ ውስጥ መገደላቸውን ገልጠዋል። ከትናንቱ ግጭት በተያያዘ 60 ተቃዋሚ ሰልፈኞች መታሰራቸውንም ባለሥልጣኑ ጨምሮ አስረድተዋል። ተቃዋሚ መሪዎች እንደ አውሮፓ አቆጣጠር ከ2005 ዓ.ም አባታቸው ኛሲምቤ ኤያዴማ ካረፉ በኋላ ስልጣን የጨበጡትን የአሁኑን መሪ በመቃወም የሁለት ቀን ተቃውሞ ሰልፍ እንዲደረግ ጥሪ አቅርበዋል። የአሁኑ ፕሬዚዳንት በሕገ መንግሥቱ የተደነገገው ፕሬዚዳንታዊ የሥልጣን ዘመን ገደም እንዲሰረዝ ያቀረቡትን ሐሳብ በመቃወም በአገሪቱ ዙሪያ የተቃውሞ ሰልፎች ተቀስቅሰዋል። ፕሬዚዳንቱ ያቀረቡት ሐሳብ ከተሳካላቸው ቢያንስ እስከ አውሮፓ አቆጣጠር 2030 ማለት ለቀጣዮቹ 12 ዓመት መንበረ ስልጣኑ ላይ ተደላድለው ቁጭ ለማለት ይመቻቸዋል። አባትየው ቢሆኑ ከ1968 እስካረፉበት 2005 ዓ.ም ድረስ ስልጣን ላይ ቆይተው ነው ለልጃቸው አመቻችተው ሲያበቁ ያረፉት። 37 ዓመት ገዝተዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ዩናይትድ ስቴትስ መግባት የሚከለክለው የፕሬዚደንት ዶናልድ ትራምፕ የጉዞ እገዳ በሁለት የዩናይትድ ስቴትስ የፌዴራል ፍርድ ቤቶች መሻሩ ይታወቃል። በዚህም ምክንያት እገዳው ተግባራዊ ሳይሆን ቢቆይም የሕገ መንግስታዊነቱ ጉዳይ ግን እየታሰበበት ነው። የትራምፕ አስተዳደር ይግባኝ እንደሚል ገልጿል። የሆነ ሆኖ እገዳው ስራ ላይ ሳይውል ቢቆይም ተቃዋሚ ወገኖች ግን ዋሽንግተን ዲሲ ላይ ሰላማዊ ሰልፍ ከማድረግ አልታቀቡም። የቪኦኤዋን የኢሻ ሰራይን ዘገባ አዲሱ ያቀርበዋል።
ሙስሊሞች ከእንግዲህ ወደ ዩናይትድ ስቴትስ አይገቡም የሚለውን የፕሬዝዳንት ዶናልድ ትራምፕ እገዳ የሚቃወሙ ሰላማዊ ሰልፈኞች ዋይት ሀውስ ቤተ መንግሥት ፊት ለፊት ተሰባስበዋል። እገዳው ሙስሊሞች ዩናይትድ ስቴትስ ውስጥ እንዳይኖሩ ለማድረግ ነው ሲልም ይሰማል ሰልፈኛው። የሰሜን ኮሪያና የቬኔዙዌላ እገዳው ውስጥ መጨመር እንኳ የሰልፈኛውን ሐሳብ ማስለወጥ ወይም ቁጣውን ማርገብ አልቻለም። ይሄ ማዘናጋ ነው። ዋና ዓላማቸው እስላሙን ማህበረሰብ ከዩናይትድ ስቴትስ ማባረር ነው ይላሉ። ሊንዳ ሳሮ ከሰልፉ አስተባባሪዎች አንዷ ነች።
በዚህ ሙስሊሞች ወደ አሜሪካ እንዳይገቡ ባገደው ሕግ ውስጥ የመቶ ሀገሮችን ስም ብትደረድር ሐቁን አይለውጠውም። የእነርሱ ፍላጎት በመሰረቱ ሙስሊሞችን ከሀገሪቱ ማስወጣት ነው። ይህ ደግሞ ፕሬዚዳንት ትራምፕ በምረጡኝ ዘመቻቸው ወቅት ሙስሊም ፍልሰተኞች ዩናይትድ ስቴትስ እንዳይገቡ የሚያግድ ሕግ የማውጣት ዓላማ እንዳላቸው በግልጽ ተናግረዋል።
በዚህ በዋሽንግተን ዲሲው ሰልፍ አንድም ዳኞች ውድቅ ያደረጉትን እገዳ በመደገፍ በሌላ በኩል ደግሞ ሃይማኖትን ኢላማ ያደረገ ውሳኔን በመቃወም በሁለቱም ወገን ማለት ነው ድጋፉን ለማሳየት የተቀላቀለ ብዙ ሺህ ሕዝብ መውጣቱ ተመልክቷል። አቪዴህ ሙሳቪያን በብሔራዊ የፍልሰተኞች ሕግ ማዕከል ከፍተኛ የፖሊሲ ጉዳዮች ጠበቃ ናቸው።
ይህን ሰልፍ ለማካሄድ ምንም ነገር አልታገልንም። ሕጉ በደንብ ስለሚያድግልንም ከእንግዲህ ይህን አይነት ሰልፍ ደግመን ማድረግ አያስፈልገንም።
ወደ ዩናይትድ ስቴትስ የሚገቡ መንገደኞች በእገዳው ወዲያውኑ ባይከለከሉም ዋይት ሀውስ ደካሞችና አደገኞች ከሚላቸው ፍርድ ቤቶች ጋር ያለውን ጦርነት እንደማያቆም አመልክቷል። ፕሬዚዳንቱ የአሜሪካ ሕዝብን ደህንነት ለማስጠበቅ የሚያደርጉትን ጥረት የሚያደናቅፉ ናቸው ሲልም ይከሳል።
የስፔን መንግስት ካታሎኒያን ራስ ገዛ አስተዳደሯን የሚገፍ እቅድ ማዘጋጀቱን ዛሬ ይፋ አደረገ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡ እንዲካሄድ የወጣውን እቅድ እገፋበታለሁ ብለው ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማሪያኖ ሮጃይ ጽህፈት ቤታቸው ባወጣው መግለጫ የህገ መንግስቱን አንቀጽ 155 ለማንቀሳቀስ ልዩ የካቢኔ ስብሰባ ልናካሂድ አቅደናል ብሏል። አንቀጹ ማዕከላዊው መንግስት ግዛቲቱን ሁሉንም ወይም ከፊል ራስ ገዝ ስልጣኗን እንዲሰርዝ ስልጣን የሚሰጠው ነው። ቀደም ሲል የካታሎኒያ መሪ ካርልስ ፒጅሞንት በሰጡት መግለጫ የስፔን መንግስት ድርድር ለማካሄድ አልፈልግም ካለ እና ራስ ገዝ ስልጣናችንን ለመግፈፍ ከተንቀሳቀሰ ፓርላማችን የመገንጠል ውሳኔ ህዝቡን እንዲያስፈጽም እንጠይቃለን ሲሉ አስጠንቅቀዋል።
የፖርቶሪኮ አገረ ገዢ ሪካርዶ ሮሴሎ ዛሬ በዋይት ሀውስ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ተነጋግረዋል። ቀደም ሲል አገረ ገዢው በሰጡት ቃል ኃይለኛው ዝናብ አዘል ማዕበል ሄሪኬን ማሪያ ከአንድ ወር በፊት ያዳሸቃት ደሴት እንድታገግም ከሌሎች ጋር በኩል አይን መታየት ይኖርብናል ብለዋል። ከዩናይትድ ስቴትስ ደቡብ ምስራቅ 1600 ኪሎ ሜትር ርቀት ላይ የምትገኘው የካሪቢያን ደሴቷ ፖርቶሪኮ በኃይለኛው ዝናብ አዘል ማዕበል ከባድ ጉዳት እንደደረሰባት ይታወቃል። የአሜሪካ ዜጎች ከሆነው 3.4 ሚሊዮን ህዝቧ የኤሌክትሪክ ኃይል አቅርቦት ያለው ከ20 ከመቶ በታች ብቻ ነው። 35 ከመቶ ንጹህ የመጠጥ ውሃ የለውም።
በመጨረሻም በሌላ የዩናይትድ ስቴትስ ዜና ፕሬዚደንት ዶናልድ ትራምፕ በወታደራዊ ግዳጅ ላይ የሞቱ የጦር ሰራዊት አባላት ቤተሰቦች ሁሉንም አነጋግሬያለሁ ሲሉ፣ አንዳንዶቹ የሟቹ ወታደሮች ቤተሰቦች ግን የለም እያሉ ነው። አሶሲየትድ ፕሬስ በዘገበው መሰረት ትራምፕ አስተዳደሩን ከተረከቡ ከጥር ወር ወዲህ 43 የጦር ሰራዊት አባላት ተገድለዋል። ለመናገር ፈቃደኛ ከሆኑ የሟቾች ቤተሰቦች መካከል 9ኙ አዎ ከፕሬዝደንቱ ሰምተናል ሲሉ፣ 9ኙ ምንም የሰማነው ነገር የለም እንዳሉ ዘግቧል። ትናንት ዘ ዋሽንግተን ፖስት ጋዜጣ ባወጣው ሌላ ዘገባ ደግሞ ሚስተር ትራምፕ ልጃቸው አፍጋኒስታን ውስጥ ለተገደለባቸው ክሪስ ባልድሪጅ የሚባሉ የሰሜን ካሮላይና ነዋሪ በስልክ ሲያስተዛዝኑ ከግል ገንዘቤ $25,000 እልክሎታለሁ ብለዋቸው እንደነበረ፣ ነገር ግን ቼኩ ለአባትየው እንዳልደረሰ ዘግቧል። ፖስት ስለ ጉዳዩ ዋይት ሀውስን ሲጠይቅ ባለስልጣናት ለመናገር ፈቃደኛ ሳይሆኑ እንደቀሩ ነው ያስታወቀው። ቆየት ብሎ ግን ዋይት ሀውስ ቼኩ ተሰደውላቸዋል የሚል መግለጫ አውጥቷል። ፕሬዚደንቱ ይደውሉልናል ብለን ጠብቀን ነበር ያሉ ሌሎችም ቤተሰቦች አሉ። አድማጮች፣ ዜናው በዚሁ ይጠናቀቃል።
አድማጮቻችን፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት እንቆያለን። አዲሱ አበበና
ቆንጂት ታዬ ነን። አሁን የዕለቱ አብይ ርዕስ ይቀርባል።
አዲስ አበባ የተካሄደው የኢትዮጵያ የግብፅና የሱዳን የውሃ ጉዳይ ሚኒስትሮች የሶስትዮሽ ስብሰባ በስኬት መጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሮቹ በታላቁ የህዳሴ ግድብ ያደረጉት ጉብኝትም ለጥያቄዎቻቸው አጥጋቢ ምላሽ ያገኙበት መሆኑን ነው የሚኒስቴሩ ቃል አቀባይ ለአሜሪካ ድምፅ የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ የሰጡት ሳምንታዊ መግለጫ ትናንት በተካሄደው የሶስትዮሽ የሚኒስትሮች ስብሰባ ላይ አተኩሯል። ቃል አቀባዩ አቶ መለስ አለም ለጋዜጠኞች እንዳሉት የኢትዮጵያ የግብፅና የሱዳን የውሃ ሚኒስትሮች ስብሰባ በስኬት ነው የተጠናቀቀው። በቴክኒክ ኮሚቴ ደረጃ በተካሄደው የሶስትዮሽ ውይይት ወቅት ያልተቋጩና በይደር የቆዩ ጉዳዮች በሚኒስትሮቹ ገንቢ ውይይት እንደተደረገባቸውም ጠቁመዋል። በግድቡ ላይ የተጽዕኖ ጥናት ለሚያካሂደው ዓለም አቀፍ አማካሪ ቡድን የሚሆን መመሪያ መዘጋጀቱንም አቶ መለስ ለአሜሪካ ድምፅ አብራርተዋል።
ለአማካሪው የሚሆን ረቂቅ መመሪያም ተዘጋጅቷል። ሶስቱ ሀገሮች ያዘጋጁት መመሪያ ነው። አማካሪ መምረጥ እንኳን አስቸጋሪ የሆነበት ጊዜ ነበረ። ስለዚህ በኢትዮጵያ ሱዳንና ግብጽ የውሃ ጉዳዮች ሚኒስትሮች መካከል የተካሄደው ስብሰባ በጣም ስኬታማ ነበር። ከዚህ በተጨማሪም የግብጽና ሱዳን የውሃ ጉዳዮች ሚኒስትር የህዳሴ ግድብን ጎብኝቷል። በአብዛኛው ከህዳሴ ግድብ ጋር የሚወጡ ሪፖርቶች ጉራማይሌ ናቸው። አንዳንዶቹ ዓለም አቀፍ ሚዲያውን ጨምሮ የግድብ ግንባታው አባይን የሚያደርቅ ነው፣ በግብጽ ህዝቦች ጉሮሮ ላይ የተሴረ ሴራ ነው፣ ሱዳኖችንም አይጠቅምም ወዘተ የሚሉ አሉ። በዚህ ጉብኝት የሁለቱ ሀገር የውሃ ጉዳይ ሚኒስትሮች፣ ጋዜጠኞች፣ የብሔራዊ ቴክኒክ ኮሚቴ አባላት እዛው ቤንሻንጉል ጉሙዝ ክልል ጉባ ሄደው የግድቡን ግንባታ ዲዛይኑን፣ ሌሎች የቴክኒክ ጉዳዮችንም ለማየት ሞክረዋል። እግረ መንገድ ከዚህ ጉብኝት ጋር በተያያዘ ጥያቄዎች አሉ። እነሱ ጭንቅላት ውስጥ የሚግሏሉ የቴክኒክ ጥያቄዎች አሉ፣ ሌሎች የንድፈ ሀሳብ ጥያቄዎች አሉ። እነሱን ጥያቄዎች አቅርበዋቸዋል። ስለዚህ ውይይቱ አዲስ አበባ እዚህ ሆቴል ብቻ አይደለም የተካሄደው። ቦታው ላይ ደርሰው ከኢትዮጵያ የፕሮጀክቱ ጽህፈት ቤት ኃላፊዎች ጋር ቁጭ ብለው ተነጋግረዋል። ጥያቄዎች ነበሯቸው። ለእነዚህ ጥያቄዎች አጥጋቢ ሳይሆን አርኪ መልስ የተሰጣቸው።
ነገር ግን ከውሃ ሀብት ሚኒስትሮቹ በተጨማሪ በሁለቱ ሀገራት መሪዎች መካከልም የተለያዩ ግንኙነቶች እንደነበሩም ይታወቃል። እዛም የሚንጸባረቁ ሀብት ሀሳቦች የመስማማት የመግባባት ገንቢ ተደርገውም ነው ሲቆጠሩ የቆዩት። በአንዳንድ የግብጽ ባለስልጣናት፣ በግብጽ ሚዲያዎች፣ በግብጽ ምሁራን በኩል በተለያየ መንገድ የሚንጸባረቁ አቋሞች አንዳንዴ ከዚህ ጋር ሲጣረሱ ይታያል። እንዴት ነው ሁለቱን የምታስታርቁት? ወይ የትኛውን ነው በትክክል የግብጽ አቋም ተብሎ የሚወሰደው?
ትክክለኛው የግብጽ አቋም ተደርጎ የሚወሰደው የግብጽ መንግስት በተለያዩ መድረኮች የሚያንጸባርቃቸው አቋሞች ናቸው። ከወራት በፊት የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በግብጽ ጉብኝት ባደረጉ ጊዜ ፕሬዚዳንት አብዱልፈታህ አልሲሲ እና የግብጽ አቻቸው ሳሚያ ሹክሪ ጋር ተገናኝተዋል። ከዛም በተጨማሪ 72ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ውስጥ በተካሄደ ጊዜ በጎንዮሽ የተካሄደ ውይይት ነበር።
በእነዚህ ሁሉና በማን መካከል ማለት ነው? በጎንዮሽ
ዶክተር ወርቅነህና የግብጹ አቻቸው ሳሚያ ሹክሪ በእነዚህ ሁለት መድረኮች ላይ የመሳተፍ እድል ነበረኝ። እነዚህ መድረኮች ላይ ግብጽ ከህዳሴ ግድብ ጋር እየተካሄደ ያለው ቴክኒክ ወይም የባለሙያዎች ስብሰባ በተመለከተ አዎንታዊ አስተሳሰብ ነው ያላቸው። ከዛ ውጭ ግን ከአባይ ውሃ አጠቃቀም ጋር በተያያዘ ለረዥም ጊዜ የኋላ ብዙ ታሪኮች አሉ። ከእኛም ከነሱ ጋር ድምር ውጤቶች አሉ፣ ባጌጅስ አሉ። ትልቁ ነገር ምንድነው? ከዛሬ 30 ዓመት በፊት ከነበረው አሁን የተሻለ ነው። ከዚህ በኋላ የሚመጣው በአሁኑ ጊዜ ደግሞ የተሻለ እንደሚሆን ተስፋ ማድረግ ይቻላል። ሁሉም ግብጻዊ ከህዳሴ ግድብ ጋር በተያያዘ አንድ አይነት አስተሳሰብ እንዲኖረው መጠበቅ አይችልም። በይፋ በግልጽ የታወቀ ነው። መሐመድ ሙርሲ መሩት አስተዳደር በነበረበት ጊዜ ቴሌቪዥን ካሜራ ቆሞ ፓርቲ መሪዎች አንድ ላይ ተሰድረው ኢትዮጵያን እንደዚህ ማድረግ አለብን እንደዛ ማድረግ አለብን ሲሉ እንደነበረ የቅርብ ጊዜ ትዝታ ነው። ከዛ ውጪ ግን በኢትዮጵያ በኩል ያለው አቋም ግልጽ ነው። ኢትዮጵያ ከህዳሴ ግድብ ጋር በተያያዘ ከግብጽና ሱዳን ጋር በትብብር መስራቷ እንደ ሀገር የድንበር ተሻጋሪ ወንዞችን አጣቀም በተመለከተ ካላት በጋራ ተጠቃሚነት እነዚህን መርሆች በጣም ማወቅ ያስፈልጋል። በጋራ ተጠቃሚነት፣ ፍትሃዊነት፣ ምክንያታዊነትና ጉልህ ጉዳት ያለ ማድረስ መርሆች የመነጨ ነው። ስለዚህ ኢትዮጵያ ከነዚህ ሁለት ሀገሮች ጋር ተባብራ መስራቷን ትቀጥላለች ብሎ ማለት ይቻላል።
እዚህ ለተመለስ ጉልህ ጉዳት የሚለው ላይ ላቆየሁትና የግብጽን የውሃ ሀብት ሚኒስትርም የማናገር እድል ኖሮኝ ያውቃል። የግብጽ ሰዎች እዚህ አዲስ አበባ ውስጥ ለስብሰባ መጡበት አጋጣሚና በኢትዮጵያ በኩል ጉልህ ጉዳት የሚለው አገላለጽ ነው ብዙ ጊዜ የሚሰማው። በእነሱ በኩል ምንም ጉዳት የሚል አገላለጽ ሲጠቀሙ ይሰማሉ። እንደዚህ አይነት አገላለጾችን ማስታረቅ ላይ ተደርሷል ወይ ነው ወይስ ይሄ አሁን ኢምፓክት አሴስመንቱ ወይም የተጽዕኖ ጥናት ሲካሄድ በዚህ በፈረንሳይ ኩባንያ በኩል ማለት ነው ያኔ ነው ነገሮች ግልጽ ብለው የሚወጡት?
እንግዲህ ወደ ዝርዝር የቴክኒክ ጉዳዮች ገብቼ አስተያየት መስጠት አልችልም። የውሃ ኢንጂነሪንግ ባለሙያዎች የሆኑ ሌሎች አካሎች አሉና ዝርዝሩን እነሱን መጠየቅ ያስፈልጋል። በኢትዮጵያ በኩል ያለው አቋም ግን ግልጽ ነው።
ጉልህ ጉዳት አያስከትልም
በማያስከትል ሁኔታ ወይም ጉልህ ጉዳት ያለ ማድረስ መርሆ መሰረታዊ መርሆ ተደርጎ ተቀምጧል። ይህንን ግብጾችም ሱዳኖችም እንዲያውቁት ጉዳይ ነው።
በሶስቱ ሀገሮች የተመረጠው ዓለም አቀፍ ኩባንያ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚያካሂዳቸው ጥናቶች ሁለት ናቸው። የመጀመሪያው ጥናት የኃይል ማመንጫ እንደዚሁም የውሃ ሀብት ሐሳባዊ ትግበራ የተሰኘ ነው። ሁለተኛው ደግሞ የድንበር ተሻጋሪ የማህበራዊ ኢኮኖሚያዊና አካባቢያዊ ተጽዕኖ ጥናት ዳሰሳ የሚባለው ነው። የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ፣ የግብጹ ዶክተር መሐመድ አብዱል አቲ እንደዚሁም የሱዳኑ አምባሳደር ሙታዝ ሙሳ አብደላ ሳሊም ቀጣይ ውይይት እንደሚያካሂዱም የውጭ ጉዳይ ሚኒስቴር አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩም ዘገባ የእስክንድር ነው። በኦሮሚያና በሶማሌ ክልል ተዋሳኝ ወረዳዎች በተከሰተው ግጭት የተሳተፉና የሰው ሕይወት ያጠፉ የጸጥታ አካላት ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ሚኒስትሩ ሰሞኑን በሰጡት መግለጫ እንዳሉት በፌዴራል ፖሊስ የሚሰጠውን መረጃና በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርበውን ሪፖርት መጠበቅ ያስፈልጋል ብለዋል። ባለፈው ማክሰኞ የሚኒስትሩን መግለጫ የተመለከተ ዘገባ ልኮልን ነበር። እስክንድር ፍሬው ዛሬም ተከታዩን አስተላልፏል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን የሰጡት መግለጫ የተለያዩ ጉዳዮችን የሸፈነ ነው። በተለይ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ከተከሰተው ግጭት ጋር የተያያዙ ጥያቄዎች በዛ ያሉ ነበሩ። መንግስት ግጭቱን ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን የሚያጣራ ቡድን ወደ ስፍራው መላኩ ይታወሳል። እነዚህ የሰብአዊ መብት ኮሚሽን አጣሪዎች የታጠቁ ኃይሎችን ጨምሮ በተለያዩ ወገኖች የተፈጸሙ የሰብአዊ መብት ጥሰቶችን እንደሚያጣሩም ሲገለጽ ቆይቷል። ከትናንት በስቲያ በተሰጠው ጋዜጣዊ መግለጫ ለሚኒስትሩ ከቀረቡት ጥያቄዎች አንዱ ታዲያ እነዚህ የታጠቁ ኃይሎች እነማን ናቸው የሚል ነው። ይህ በሂደት ይፋ እንደሚደረግ ነው ሚኒስትሩ በምላሹ ያብራሩት።
የታጠቁ ኃይሎች የተባሉት እነማን ናቸው? የፌዴራል ፖሊስ ሪፖርት እያቀረበ በተለይም ደግሞ ለፌዴራል ግብረ ኃይል ይህንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የጸጥታ ሁኔታው ያለበት ሁኔታ ያቀርባል። ትናንትና ሪፖርት ያቀረበበት ሁኔታ አለ። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ይሄ መረጃ የሚደበቅበት ምክንያትም የለም፣ ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀ እና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌዴራል ፖሊስ በኩል የሚቀርብ አለ፣ ወደ ህግም ሲቀርቡ ማንነታቸው በትክክል የሚገለጽበት ሁኔታ አለ። ሌላ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቀን ብናየው ጥሩ ይሆናል።
ከዚህ ግጭት ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ቁጥርም እንደዚሁ በሂደት እንደሚገለጽ ነው ሚኒስትሩ የተናገሩት። የግጭቱ አካባቢ በመከላከያ ሰራዊትና በፌደራል ፖሊስ ቁጥጥር ስር መሆኑንም ነበር ሚኒስትሩ ያብራሩት።
በአሁኑ ጊዜ በወሰን አካባቢ በሁለቱም ክልሎች ወሰን አካባቢ ተፈጥሮ የነበረው ግጭት በመከላከያ ሰራዊት ጣልቃ ገብነት እንዲሁም ደግሞ በፌደራል ፖሊስ ድጋፍ ተደርጎ በአሁኑ ጊዜ ግጭቱ ቆሟል። ግጭት የተከሰተባቸው አካባቢዎች በአሁኑ ጊዜ በመከላከያ ሰራዊት ቁጥጥር ስር ናቸው። ባለፈው እንደተገለጸው የታጠቁ ኃይሎች በሁለቱም ክልሎች በተለይ ሚሊሻዎችና ፖሊሶች ከዚህ ግጭት ቀጠና እንዲርቁ ተደርጓል ማለት ነው። ስለዚህ በአሁኑ ጊዜ የተረጋጋ ሁኔታ እንዳለና የከፋ ግጭት እንደሌለ ባለፈውም እንደተገለጸው አልፎ አልፎ ችግሮች በተለይም ደግሞ የመከላከያ ሰራዊት የማይገኝበት አካባቢ እሱም በጣም ቀንሷል ማለት ይቻላል። በአሁኑ ጊዜ ጥሩ ሁኔታ ነው ያለው። ስለዚህ ይሄ ዘላቂ ሰላምን ለማስፈን የሚደረገውን እንቅስቃሴ የሚደግፍ አስቻይ የሆነ ሁኔታ መፈጠሩን ነው መግለጽ የምንፈልገው።
ሚኒስትሩ በዚሁ ጋዜጣዊ መግለጫ እንዳሉት በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተው ግጭት በአገራዊ የንግድ እንቅስቃሴ ላይ ጭምር ተጽዕኖ አሳድሯል። በመንገዶች ላይ ያሉ መስተጓጎሎች እንደቀጠሉ ነው ነበር ያሉት። አካባቢው ከውጭ ወደ አገር እንደዚሁም ከአገር ወደ ውጭ የተለያዩ ምርቶች የሚተላለፉበት መሆኑን በማስታወስ
በተለይም ደግሞ በምስራቁ የሀገራችን ክፍል አርሶ አደሮች ጭምር ማለት ነው በፍራፍሬና በጫት ንግድ ወደሞ ምርት ላይ ኑሯቸው የተመሰረተ በዚህ በመንገድ ላይ በሚደረገው መስተጓገል አሁንም ህይወታቸው ችግር ላይ የወደቀበት ሁኔታ አለ። ምክንያቱም የጫት ምርትን በመሸጥ የሚተዳደሩ ብዙ አርሶ አደሮች አሉ በምስራቁ የአገሪቷ ክፍል፣ እንዲሁም ደግሞ አትክልትና ፍራፍሬን በመምራትም የሚተዳደሩ አሉ። ይሄ ግጭት እንግዲህ የነሱንም ህይወት እየጎዳ እንደሆነ ነው። ምክንያቱም በሚፈለገው ደረጃ ወደ ውጪ ገባ እንዳይቀርብ የሚደረጉ ክልከላዎች አሉ። ይሄ ችግር ትኩረት ተሰጥቶት እንዲስተካከል በመንግስት በኩል ከዚህ በፊትም ክቡር ጠቅላይ ሚኒስትር ባስተላለፉት አቅጣጫ መሰረት ማንኛውም የትኛውም ክልል ጸጥታ አካል በፌደራል መንገዶች ላይ ማስተጓገል እንዳይፈጠር ጥንቃቄ እንዲያደርጉ ከእንደዚህ አይነት ድርጊት እንዲቆጠቡ ተላልፎ ነበር። አሁንም ደግሞ ግጭቱ ስላለ አሁን በልዩ ሁኔታ ተጠያቂነትን በማስፈን እንደዚህ አይነት ድርጊት ውስጥ የሚሳተፉት አካላት ቁጥጥር ስር በመዋል ይህንን ችግር ለመፍታት እየተሰራ ነው የሚገኘው። እንዲሁም ደግሞ በንግድ ሚኒስቴር የሚመራ አንድ ቡድን ተቋቁሟል። ያ ቲም ይህንን ችግር ለመፍታት አሁን ውይይት ጀምሯል። በተወሰነ ደረጃ እነዚህን ችግሮች በኃይል ሳይሆን የህግ በላይነትን በማስከበር በውይይት ችግሮቹን ከነምንጫቸው ለመቅረፍ የተጀመረ ስራ አለ ማለት ነው። ነገር ግን ይሄም በተለይ በመንገዶች ላይ እያጋጠሙን ያሉ ችግሮች የሀገርንም ጥቅም የሚጎዳ ነው። በአንድ በኩል አርሶ አደሮች በዚህ የሚተዳደሩትን፣ በሌላ በኩል ደግሞ በዚህ የሚተዳደሩ ቤተሰብ ያላቸው የንግዱ ማህበረሰብም አለው። እነሱም ተጎጂዎች የሆኑ ነው። ከዛም ባሻገር ደግሞ የሀገርን ጥቅም እየጎዳ ነው። ምክንያቱም የውጭ ምንዛሪ የምናገኝባቸው ስለሆኑ ማለት ነው።
ድርጊቱ አገርን የሚጎዳና የማንንም ጥቅም የማያስከብር መሆኑን ያስታወሱት ሚኒስትሩ በአስቸኳይ እንዲቆም አሳስበዋል። መንግስትም እርምጃ መውሰዱን ይቀጥላል ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን መግለጫ የሰጡት በምክትል ጠቅላይ ሚኒስትር ደመቀ መኮንን ከተመራው ከፍተኛ የፌዴራል መንግስት የልዑካን ቡድን ጋር የግጭቱን አካባቢ ጎብኝተው ከተመለሱ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሐሙስ ምሽት የመጽሔት ክፍለ ጊዜ ዘገባዎች ስንቀጥል የካይሮ ጉባኤ ተካፋዮች የአፍሪካ ከተሞችን የወደፊት እጣ ፈንታ ለመገንባት አዲሱን ቴክኖሎጂ ለመጠቀም እያሰላሰሉ መሆናቸው ተሰምቷል። ኤድዋርድ ዩሬኒያን ከካይሮ ተከታዩን ለቪኦኤ ዘግቧል። አዲሱ አበበ ይዞታል።
በሶስት ቀኑ ጉባኤ የተካፈሉ አዳዲስ ራዕይ ያላቸው የሥራ ፈጣሪዎች በካይሮ የፈረንሳይ ዩኒቨርሲቲ ተሰባስበው ስለ ንግድ፣ ስለ መዋለ ንዋይና ስለ አዳዲስ የቴክኖሎጂ ውጤቶች ተወያይተዋል። ውይይቱ ያነጣጠረው ወደ 1,250,000 በሚሆነው የአህጉሪቱ ህዝብ መጻኢ ህይወትና ራዕይ ላይ እንደነበረም ታውቋል። የናይጄሪያው አፍሪላብ ድርጅት ነው ውይይቱን ያዘጋጀው። ሐላፊው ማይክል ኦልዋ ቢምጊ ዘመናዊ ቴክኖሎጂን መጠቀም በከተሞችና ህዝቦች መካከል ያለውን አርቲፊሻል ወይም ሰው ሰራሽ ድንበር ለመስበር የሚረዳ ነው ብለው ያምናሉ።
We need to start using technology to break down the artificial walls that we've set up among ourselves.
በመካከላችን የተጋረጠውን ሰው ሰራሽ አጥር ለማፍረስ መፍትሄው ዘመናዊ ቴክኖሎጂን መጠቀም መጀመር ነው። ቴክኖሎጂ ለየት ያለ እድል ይፈጥርልናል። ቴክኖሎጂን ድንበር አይገድበውም።
የአፍሪካ ዩኒቨርሲቲዎች የተሻለ የሥራ ውጤት ለማግኘት ማድረግ ከሚገባቸው ነገሮች አንዱ አዳዲስ የቴክኖሎጂ ውጤቶችን መጠቀም መጀመር ነው። የሴራሊዮን ዩኒቨርሲቲው ኢድሪስ ቤሎ ይገኙበታል። ትምህርት ቤት ሆነን የገበየናቸውን በአግባቡ አንጠቀምም ሲሉም ያማርራሉ። ሌላው በዚህ ጉባኤ የተነሳ ነጥብ የሴቶችን ተሳትፎ ይመለከታል። ሴቶች በየአገሮቻቸው ኢኮኖሚያዊና የቴክኖሎጂ መስክ በንቃት መካፈል እንዳለባቸው የሚያበረታታ ሲሆን ከጋና የመጡት ሥራ ፈጣሪ ሴት ፍሎረንስ ቶፋ የአህጉሪቱን ጎታች ባህሎች ያነሳሉ።
For most of the women that I come across, the common challenge has always been
እኔ ከመጣሁበት አካባቢ ለሚገኙ ለብዙዎቹ ሴቶች ትልቁ ችግር ከትምህርት ቤት በኋላ ከወላጆች የሚመጣው ፈተና ነው። ስራ መያዝ፣ ማግባት፣ ቤተሰብ መመስረት በቃ።
አፍሪካውያን ስራ ፈላጊዎች ከመሆን አልፈው ስራ ፈጣሪዎች እንዲሆኑ ሁሉም የጉባኤው ተሳታፊዎች ከመግባባት ላይ ደርሰዋል። ወደ ሌላ መጽሔት እንውሰዳችሁ። የሰሜን ኮሪያ መንግስት ላለፉት 10 ዓመታት ካዝናውን ለመሙላት ሲተማመን የቆየው በሕገ ወጥ ንግድ በሚያገኘው ገንዘብ ላይ ነበር። አሁን አዲስ ይፋ የተደረገ ሪፖርት ግን ፒዮንግያንግ ዲሞክራቲያዊ ኮንጎ ሪፐብሊክን፣ አንጎላን፣ ሞዛምቢክን እና ደቡብ አፍሪካን ጨምሮ ከአፍሪካ ሀገሮች ጋር በዱር አራዊት ላይ የምታካሄደው ሕገ ወጥ ንግድ ባለፉት 3 ዓመታት በከፍተኛ ደረጃ መጨመሩን ያመለክታል። ግሎባል ኢኒሺየቲቭ አጌንስት ትራንዚሽናል ኦርጋናይዜሽን ክራይምስ የተባለውና በአገሮች መካከል ተቀናባብሮ የሚካሄደው ወንጀል የሚቆጣጠረው ዓለም አቀፍ ድርጅት አዲስ ሪፖርት አውጥቷል። ሪፖርቱ ሁኔታው በዚህ ከቀጠለ ይላል፣ የአህጉሪቱ ብርቅዬ የአውራሪስና ዝሆን ዝርያዎች ጨርሶ ይጠፋሉ ሲል ያስጠነቅቃል። አኒታ ፖል ከፕሪቶሪያ ለአሜሪካ ድምፅ ተከታዩን ዘግባለች። ሰሎሞን ክፍሌ ያቀርበዋል።
ሰሜን ኮሪያ የኑክሌርና የቦሊስቲክ ሚሳይል ግንባታ መርሃ ግብሮቿን ለማስቆም በዩናይትድ ስቴትስና በዓለም አቀፉ ማኅበረሰብ የተጣሉባት ማዕቀቦች በከፍተኛ ደረጃ እያጨናነቋት ይገኛሉ። በሌላ በኩል ግን ፒዮንግያንግ የጦር መሣሪያ ግንባታዋን ለመቀጠል የሚያስችላትን ገንዘብ በልዩ ልዩ ዘዴ ስታገኝ ለብዙ ዓመታት ቆይታለች። አንዱና ሕገወጡ የገንዘብ ምንጯ ግን በተለይ በአፍሪካ በመጥፋት ላይ የሚገኙ ብርቅዬ የዱር እንስሳትን እያጠቃ ነው። የአፍሪካ አውራሪሶችና ዝሆኖች አሁን ቁጥራቸው እጅግ አንሶ የሚገኝ ሲሆን ለዚያም ምክንያቱ የእስያው ገበያ ፍላጎት በጣም በመጨመሩ መሆኑ ይዘገባል። እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ላይ ደቡብ አፍሪካ 1.5 ኪሎ ግራም ከሚመዝን የአውራሪስ ቀንድና 100,000 ዶላር ጥሬ ገንዘብ ጋር ይዞ ሞዛምቢክ ውስጥ የታሰረ የሰሜን ኮሪያ ዲፕሎማት ከሀገሯ አባራለች። ድንገቱ ከዚህ ቀደም ከታዩት ግን የተለየ አይደለም። ባለፉት 30 ዓመታት የአውራሪስና ዝሆን ጥርሶችን በሕገ ወጥ መንገድ ሲያስተላልፉ ተገኝተው ከሀገር ከተባረሩ ዲፕሎማቶች ገሚሱ የሰሜን ኮሪያ መሆናቸውን አንድ በደቡብ አፍሪካው ተመራማሪ በጁሊያን ራድማየር የወጣ አዲስ ሪፖርት ያመለክታል።
I find it very hard to believe that they're operating completely alone that
የሰሜን ኮሪያ ዲፕሎማቶች ብቻቸውን ህገወጡን ንግድ ያካሄዳሉ ብዬ ለማመን በጣም ይቸገራለሁ። መንግስታቸው ወይም ቢያንስ አለቆቻቸው በተለያየ ዘዴ አልተባበሯቸውም ማለትም ያዳግተኛል። በአሰራር ደረጃ የሰሜን ኮሪያ ኤምባሲዎች በሙሉ ጥብቅ ቁጥጥር የሚደረጉባቸው ናቸው። ሰዎች በቀላሉና በነጻነት የሚዘዋወሩባቸውም አይደሉም።
የአፍሪካ ሀገሮችን ከወሰድን ደግሞ ከነጻነት በፊት ያካሄዱትን ትግል ያገዘችውን ሰሜን ኮሪያ የተጣለባትን የንግድ ማዕቀብ አክብረው ለመገኘት ያመነታሉ። በአፍሪካ የጸጥታ ጥበቃ ጥናት ማዕከሉ ባልደረባ ዛካሪ ዶንፌልድ እንደሚሉት አፍሪካውያኑ ከዚያም በላይ ከሰሜን ኮሪያ የሚቀርብላቸውን አጓጊ ክፍያ መጣል አይፈልጉም።
If a country like North Korea comes along and offers a relatively good deal on refined
ለምሳሌ እንደ ሰሜን ኮሪያ ያለ ሀገር የተጣራ ነዳጅ ዘይት በርካሽ ዋጋ አቀርባለሁ ካለ የአፍሪካ መንግስታት ብዙ ጥያቄዎችን እንደማያቀርቡ መረዳት ይቻላል። ለሰሜን ኮሪያ ደግሞ ዋናው ወደ ውጭ የምትልከው የገቢ ምንጭ የነዳጅ ዘይት ነው።
የደቡብ አፍሪካው ተመራማሪ ጆሊያን ራድማየር እንደሚያስረዱት ደግሞ ዲፕሎማቶች በህገወጥ ንግድ እንዳይሰማሩ የሚያግድ ህግ አለ፣ የጠፋው ፍላጎት አለመኖሩ ነው።
Law enforcement officials are unlikely to want to stop diplomats. Governments don't want to become involved in diplomatic incidents.
ህግ አስከባሪ ባለስልጣናት ዲፕሎማቶችን የማስቆም ፍላጎት አይታይባቸውም። መንግስታቱም ቢሆኑ ከዲፕሎማቶች ጋር መጋጨቱን ይሸሻሉ። በተለይ ከሰሜን ኮሪያ ጋር ቅርብ ግንኙነት ያላቸው የአፍሪካ መንግስታት በዚያ ምክንያት ውጥረቶችን ማባባስ አይፈልጉም። የቪየናው ውል ግን ማስረጃ ያላቸው ከሆነ ወይም በትክክል ህገ ወጥ በሆነ መንገድ የተያዘ ሸቀጥ መሆኑን በህጋዊ መንገድ ማቅረብ ከቻሉ ለመፈተሽና እርምጃ ለመውሰድ ይችላሉ ይላል።
ቪኦኤ በዚህ ሪፖርት ለቀረቡ ክሶች በፕሪቶሪያ የሰሜን ኮሪያን ኤምባሲ ምላሽ ለማግኘት ጥረት አድርጓል። ሆኖም የኤምባሲው ባለሥልጣናት ለቀረበላቸው የቃለ ምልልስ ግብዣ እስካሁን መልስ አልሰጡም።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። የመጽሔት ክፍለ ጊዜው ተጠናቋል። አሁን ከእናንተ ከአድማጮቻችን ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ላይ ደርሰናል።
ጤና ይስጥልኝ ቪዎች፣ የምደውለው ከዚሁ ከአሜሪካ ከኮሎራዶ ነው። ሰለሞን አባተ ከበትሮ ገብረ እግዚአብሔር ጋር ባደረከው ውይይት የሀገሪቱ ሉዓላዊነት ተነክቷል ወይ፣ የሀገሪቱ ሉዓላዊነት ያሳስባቸዋል ወይ ብለህ ጠየቃቸው። ጥያቄው ራሱ እጅግ የሚገርም ነው። የሀገር ሉዓላዊነት ማለት እኮ የቦታ መደፈር ብቻ አይደለም፣ የህዝቦች የዜጎች እኩልነት ማጣት፣ በአንድ አለመታየትም ይህም የሀገር ሉዓላዊነት መደፈር ነው። ደግሞስ የኢትዮጵያ ዜጎች በየቦታው ሲንገላቱ የኢትዮጵያ መንግስት ነኝ ባዩ ለዜጎቹ ካልተቆረቆረ ይህም እኮ ሉዓላዊነት መደፈር ነው። በሌላስ በኩል የሙርሌ ታጣቂዎች እየመጡ ከሁለት ሶስቴ በላይ የሀገሪቱን ህጻናቶች እያፈኑ ሲወስዱ ያልተከላከለ መንግስት፣ ይሄስ የሉዓላዊነት መደፈር አይደለምን? በእርግጥ ያሳስባል እንጂ። መልካም ጊዜ ባይ።
አሎ፣ የአሜሪካ ድምጽ ሬዲዮ ክፍል እንደምን አችሁ? አቶ ልደቱ አያሌው አቅርባችሁት ነበረ። ስለ ኢትዮጵያ ሁኔታ ያለው ሰላሟ፣ ሰላም ያስፈልጋል፣ ሰላም ሰላም ሲል ነበረ። ሰላም ሁሉ ኢትዮጵያ ይፈልጋል፣ ግን ወያኔ እያለ በኢትዮጵያ ላይ ሰላም ሊሰፍን አይችልም። ምክንያቱም ወያኔ በቃሉ አይጸናም። አሁን አቶ ልደቱ ወያኔ አምና የተናገረው እንደገና በተግባር ያውላል ብለህ ነው የምትገምተው? እስካሁን ወያኔ በቃሉ እንደሚያጠፋ አታውቅም ማለት ነው? ባለፈው ከነሱ ስብሰባ ቁጭ ብለ ይሄን መንግስትን ያዋረዱት ተቃዋሚዎች ናቸው በህዝብ የሚጠላ ብለህ በእነሱ መድረክ ላይ ስትናገር አልነበረ? ይልቁን ኢትዮጵያ ነው የተባብረን ወያኔ አስወግደን ነው ሀገራችን ሰላሟ ሊመጣ የሚችለው። ገርጽልኝ፣ አመሰግናለሁ። ተመስገን ወልቃየት፣ ዋሽንግተን ዲሲ።
ሰላም። የአህዱ ሳቡሬን ማናገራቸው አልከፋም፣ ግን እሳቸው ዘረኝነት ብሎ ስሉ ምንዝግ ዘርፈው ሌሎቹን ሲያበሏችሁ እምዬ ምኒልክ አሏቸው። ያኔ ነው ዘረኝነት የጀመረው በወያኔ አገረሸበት። እርሳቸው በሚሰሩበት ሬዲዮ ጣቢያ እኮ ይታደር የነበረው ህዝብ በሚከፍለው ታክስ ነበረ። ግን እሳቸው አንድ ቀን እንዳው ከአማርኛ ውጭ ሌላ ቋንቋ ይካተት ብለው ተናግረው ያውቃሉ? ሌላውም እኮ እየከፈለ ነው በዚህ ሬዲዮ ጣቢያ መጠቀም መቻል አለበት ብሎ ተናግረው ያውቃሉ በኃይለሥላሴ ጊዜ? ይሄ ነው እንግዲህ ዘረኝነት የመጣው ከእናንተ ነው። በወያኔ ጊዜ ግን አገረሸ።
አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም ባስተላለፍናቸው ፕሮግራሞች ላይ ያላችሁን አስተያየት እንትልኩልን እናበረታታለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3:34 አርዕስተ ዜና።
ባለፈው ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ላይ ወደ 300 የሚጠጋ ሰው ያለቀበትና ከ400 በላይ ያቆሰለው ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ የሀገሪቱ ሕዝብ ሞቃዲሾና ሌሎችም ከተሞች ውስጥ ትናንትና ሰልፍ አድርጓል። የተቃውሞ ሰልፉ የተካሄደው ሕዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የሞቃዲሾ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሀገሪቱ መንግስት መኪና ላይ በተጫነ ከባድ ቦምብ ፍንዳታ ያደረሰውና ህዝብ የፈጀው ጽንፈኛ እስላማዊ ቡድን አልሸባብ ነው ብለው ወንጅለዋል። ቶጎ ውስጥ በጸጥታ ኃይሎችና የፕሬዚደንቱ ፎሬ ኛሲንቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል ግጭት ተፈጥሮ ቢያንስ 4 ሰዎች መገደላቸው ተገለጸ። ዛሬ የሀገሪቱ የጸጥታ ሚኒስትር ኮሎኔል ዳመሂሜ ያሪክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ 1 ሰው፣ 3 ሰዎች ደግሞ ሁለተኛዋ ትልቋ ከተማ ሶዴኮ ውስጥ ተገድለዋል ብለዋል። ከትናንቱ ግጭት በተያያዘ 60 ተቃዋሚ ሰልፈኞች መታሰራቸውንም ባለስልጣኑ ጨምረው አስረድተዋል። የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯን የሚገፋት እቅድ አውጥቻለሁ ሲል ዛሬ አስታወቀ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡ እቅድ ስራ ላይ እንዲውል እገፋለሁ ብለው ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ ጽህፈት ቤት ባወጣው መግለጫ የህገ መንግስቱን አንቀጽ 155 ለማንቀሳቀስ ልዩ የካቢኔ ስብሰባ ለማካሄድ እንደታቀደ ነው ያስታወቀው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አመሰግናለሁ ለአርዕስተ ዜናው ቆንጅት። ሁለተኛው የፕሮግራማችን አጋማሽ ይቀጥላል። ባህልና ህብረተሰብ።
በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው ይላል የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪክ ጉዞ ነው ያደረጉትን ጉዞ ታሪክ ነው የሚያወሳው። በአባ ፍራንሲስኮ አልቫሬዝ ተጽፎ በሎርድ ስታንሌይ አልዴሬ ወደ እንግሊዝኛ የተተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። መጽሐፉ በተመረቀበት የቀረቡትን ጥናታዊ ጽሑፎችና ውይይቶችን ተንተርሶ በመድረኩ ከተሳተፉ ምሁራን አንዱን ከዚህ ቀደም አሉላ አወያይቶ ነበር ታስታውሱ እንደሆን። ለዛሬም የባህልና ማህበረሰብ ዝግጅቱ ከመጽሐፉ አርታኢ ከልጃቸው ከአቶ ዘካርያስ ዮና ጋር ያደረገውን ቃለ ምልልስ ተከታይ ክፍል ይዞ ቀርቧል። አሉላ እንድታደምጡ እንጋብዝ።
አቶ ዘካርያስ፣ ከህትመቱ ጥያቄና ከ50 ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት ሳንሱርን የተመለከተው በታሪክ ተመራማሪዎቹና አጥኚዎቹ ዘንድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው ቄሱ ፖርቹጋላዊ በአጻጻፍ መንገዳቸው በስድስት ዓመት የኢትዮጵያ ቆይታቸው የተመለከቱትን አባ ፍራንሲስኮ አልቫሬስን ማለቴ ነው እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለውን መጽሐፍ ነው እና እየተመለከትን ያለ ነው። ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው የአባቶ መጽሐፍ ይዘት በእርግጥ እንደ ልጅነቶ የተለየ ሊሆን እንደሚችል ይገባኛል። ግን በእርስዎ ግምገማ ይህን መጽሐፍ እንዴት ተመለከቱት?
እኔ በእውነት የአባቴ መጽሐፍ አሁን ታትሞ ለአንባቢዎች፣ ለወገናችን፣ ለኢትዮጵያ ሕዝብ፣ ለአዲሱ ትውልድ በመቅረቡ በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ ኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለሁም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ የኢትዮጵያ ታሪክ መቼ ተጀመረ፣ በዚህ ዓመተ ምሕረት ነው፣ በዛ ዓመተ ምሕረት ነው በሚባልበት ጊዜ ብዙ የሚያከራክሩ ነገሮች በተነሱበት ይሄ መጽሐፍ በመቅረቡ ከስንት ከ50 ዓመት በኋላ ይሄ በጣም የሚያስደስት ነገር ነው። ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው እና መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጽሐፋቸው ይሆናል ነገር ግን ያ ስር ያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ ፊት ምናልባት በየቤተ ክርስቲያኑ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም እኔ እንደምገምተው። ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከራ ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደሉ።
ገለልተኛ ሆነው የጻፉት በመሆኑ እዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን።
አዎ ልክ ነው ልክ ነው። እዛ ነው የምገምተው።
መልካም። አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከአራት መቶ ዓመት በላይ ወደ ኋላ የሚወስድን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርስዎ እንደገለጹት በእኚህ ቄስ የስድስት ዓመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ገፋ አድርገን እንመለከታለን። አባቶ አቶ ዮና 50 ዓመታት በፊት ይህን መጽሐፍ ለመተርጎም ምን አነሳሳቸው? እስኪ ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ? እርሶ እስከሚያውቁት እስከተረዱት ድረስ።
እንግዲህ በዘመኑ ከ1941 ጀምሮ የትምህርት ሚኒስቴር የትርጉም ክፍል ዲሬክተር ነው የነበሩት አባቴ እና በዛን ጊዜ ብዙ የትምህርት መጽሐፍቶች ከውጭ ሀገር ቋንቋ በተለይ ከፈረንሳይኛ ከእንግሊዝኛ የተተረጎሙ ለትምህርት የሚሆኑ መጽሐፍቶች ያቀርቡ ነበረ እና በተፈጭ ጊዜያቸው ግን ይህን በእንግሊዝኛ ከሎርድ ስታንሌ የተተረጎመውን የአልቫሬስ መጽሐፍ መርስኤ ሀዘን ያወሷቸዋል እና መጽሐፉን ከሳቸው በተቀበሉ ጊዜ ታሪኩ በእውነት ለኢትዮጵያ ሕዝብ ያስፈልገዋል በማለት ነው እንግዲህ ያንን የትርጉም ስራ የጀመሩት። መጀመሪያ የወጣው የፖርቱጋሎች ጀግንነት የሚል መጽሐፍ ነበረ። ቀደም ተከተሉ ሌላም ቢሆን ከአልቫሬስ በኋላ ነው የፖርቱጋሎች ጀግንነት ተብሎ የወጣው የግራኝ መሐመድ ጦርነት መጽሐፍ እና በሱ መጽሐፍ ስለተሳቡ ነው ይሄኛውን መጽሐፍ ደግሞ ሲያገኙ ለምን ከመሰረቱ አይሆንም በማለት ነው እንግዲህ ወደ አልቫሬስ መጽሐፍ የገቡት። እና እኔ እንደምገምተው በጣም አስፈላጊ የሆነ መጽሐፍ ብዬ ነው የማስበው። እና ከኔ ይበልጥ ስለ ኢትዮጵያ ጥናትና ምርመራ ያደረጉት ፕሮፌሰሮች ተናግረውታል። ከነሱ ቃል ምንም የምጨምረው ነገር የለኝም።
መልካም። አቶ ዘካርያስ አባቶ ይህን መጽሐፍ በተረጎሙበት ዘመን በኢትዮጵያ ትምህርት ሚኒስቴር የትርጉም ክፍል ዲሬክተር ሆነው አገልግለዋል። መጀመሪያ በኢየሩሳሌም ከተማሩ በኋላ በጀርመን በስዊስና በፈረንሳይ በመዘዋወር እስከ 1923 ዓመተ ምህረት ሲማሩ እንደቆዩ ወደ ኋላም ወደ ኢትዮጵያ ተመልሰው አዲስ አበባ ከተማ በዶክተር ፋይትሎችና በፕሮፌሰር ታምራት አማኑኤል በተከፈተው የቤተ እስራኤሎች ዘመናዊ አዳሪ ትምህርት ቤት ማስተማር ጀመሩ ይላል። እስኪ ያጫውቱን። አቶ ዮና ቦጋለ ማን ነበሩ?
አቶ ዮና ከጎንደር ከተማ 5 ኪሎ ሜትር ርቃ በምትገኝ ወለቃ በተባለች ከተማ ነው ተወልደው ያደጉት። በ13 ዓመታቸው ዶክተር ፋይቶቪች የተባሉ የፖሊን ተወላጅ ይሁዲ ናቸው። እሳቸው ቤተ እስራኤሎችን ለመጎብኘት በመጡ ጊዜ 1920 ለሶስተኛ ለአራተኛ ጊዜ ከመጡ በኋላ አቶ ዮናን ከሶስት ተማሪዎች ጋር አንድ ላይ እስራኤል ይዘው ሄዱ። ተምረው ወደ ሀገራቸው ተመልሰው የቤተ እስራኤሎችን ትምህርት እንዲያስተምሩ መሪ እንዲሆኑ ብለው ነበረ ያሉት። ዶክተር ፋይትሎቪች እና ፕሮፌሰር ታምራት በጠቅላላው 25 ተማሪዎች ነው የአውሮፓ አስተምረው ወደ ኢትዮጵያ የላኳቸው እና እነዚህ ተማሪዎች በይበልጥ ለቤተ እስራኤሎች ወደ ኢትዮጵያ ተመልሰው ብዙ እርዳታ ያደረጉት አቶ ዮና ናቸው። ትምህርት ሚኒስቴር ሲያገለግሉ ቆዩ። በኋላ አንዳንድ ከቀዳማዊ ኃይለ ሥላሴ ጋር ትንሽ የሚያኳርፍ ነገር ተፈጠረ። ይኸውም ምንድን ነው? በ1946 ዓመተ ምህረት ላይ እንግሊዝ ሀገር የሚኖሩ የፕሮቴስታንት ሚስዮኖች ኢትዮጵያ መጥተን ቤተ እስራኤሎችን ክርስትና ናንሳ የሚል ጥያቄ ሲያቀርቡ የእነሱ ደብዳቤ ለንጉሱ የሚቀርበው በአቶ ዮና በኩል ተተርጉሞ ነበረ እና ይህንን ደብዳቤ ሲያዩ እና የንጉሱንም ፈቃድ ባዩ ጊዜ እንዴት እንደዚህ ይሆናል? እነዚህ ጎሳዎች በሌላ በዛፍ ወይ በሌላ ነገር የሚያምኑ አይደሉም እና በአንድ ሃይማኖት በአንድ አምላክ የሚያምኑ ከሆነ ለምን ሌላ ሁና ሃይማኖት ይቀበላሉ ማለት በዚህ ትንሽ ግጭት ተፈጠረ እና በ53 ዓመተ ምህረት ስራ ለቀው ለቤተ እስራኤሎች ትምህርት ቤት መቋቋም በአስመራ እና በጎንደር ገጠሮች በጠቅላላው 27 ትምህርት ቤቶች አቋቁመው ትምህርት ቤት ማቋቋም ብቻ ሳይሆን ክሊኒክ ተቋቁሞ በየቦታው በየገጠሩ ይሄዱ ያከሙ ነበር። በተጨማሪ በኢትዮጵያ ታሪክ እንደሚታወቀው ቤተ እስራኤሎች ባለርስት እንደሆኑ ይሄ የመንግስት ትዕዛዝ ነው። ከንጉስ ይስሐቅ ዘመነ መንግስት ጀምሮ በአዋጅ የታወጀ ነገር ስለሆነ ኢትዮጵያን እስከለቀቁ ድረስ ቤተ እስራኤሎች ገባር እንጂ ባለርስት አልነበሩም። እና ለዚህ ሲሉ አትዮና ከመንግስት አስፈቅደው በሁመራ አካባቢ አቡጢር ከመትባል ዛሬ ያሁኑ መንግስት አሳልፎ ለሱዳን ሰጣት ይባላል። ያኔ ግን የኢትዮጵያ ግዛት ነበር ተብሎ ቤተ እስራኤሎች እዛ ላይ ሰፍረው ነበር። እና ደርግ መንግስት ስልጣን እስከያዘ ድረስ በዛ ብዙ ወጣቶች ሄዶ የተዳደሩ ነበር። በርሻ ደግሞ ሌላ ለወገናቸው ያሉት ቤተ እስራኤሎች እንግዲህ እንደማንኛውም ባለም እንደተሰራጨው ይሁዲ እስራኤል መንግስት ከተቋቋመች በኋላ ወደ አባቶቻችን ሀገር መሄድ አለባቸው በማለት አባቴ ዜና አላማ ይደግፉ ስለነበረ ያው መጨረሻ በ1979 ጀምሮ በሱዳን በኩል እንዲሁም በአዲስ አበባ ደርግ መልካም ፈቃዱን ሰጥቶ ቤተ እስራኤሎች እስራኤል ገብተዋል። ይሄ ነው እንግዲህ ባጭሩ አቶ ዮናታን።
መልካም አቶ ዘካርያስ ዮና ቡጋለ አባቶ አቶ ዮና ቡጋለ የተረጎሙት በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 5027 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የቄስ አባ ፍራንሲስኮ አልቫሬስ መጽሐፍ መነሻ በማድረግ ስለ አባቶም ሆነ ስለዚህ መጽሐፍ ለሰጡን አስተያየት ለጊዜው አመሰግናለሁ። ህይወት ታሪካቸውን በሚመለከተው ስፋ ባለው መጽሐፋቸው መልሰን እናገኘት ይሆናል። ለአሁኑ እግዚአብሔር ይስጥልኝ
አመሰግናለሁ።
አሉላና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚቀርበው ሰለሞን አባተ የሚያዘጋጀው ጤና ነው። የዛሬው ዝግጅቱ በሕፃናት አእምሮ ውስጥ በመጀመሪያዎቹ ወራት ስለሚቀረጹ አስተሳሰቦች የተደረገ ጥናት የሚመለከት ነው።
ወንዶች ልጆች ጠንካሮችና ሁሉንም ማድረግ የሚችሉ፣ ሴቶች ልጆች ደግሞ አቅመ ደካሞችና ማድረግ የሚችሉት ሁሉ የተወሰነ እንደሆነ ተደርጎ በሕፃናት የመጀመሪያዎቹ ዕድሜዎች አእምሮ ውስጥ እንዲቀረጽ የሚደረግ ግንኙነት አለ። ሕፃናት ይህንን ከየት ያመጡታል? ከወላጆቻቸው አለፍ ካለም ከቅርብ ማኅበረሰቦቻቸው እንጂ። ሰሞኑን የወጣ አንድ ጥናት ውጤት ያሰፈረው መልእክት ነው። ሕፃናት በለጋ ዕድሜያቸው አካባቢያቸው የሚሰጣቸውን ሁሉ ፈጥነው ይይዛሉ። በዓለማችን የበዙ አካባቢዎች ደግሞ ይህ የጾታ ግንኙነት እጅግ በተዛባ ሁኔታ ስር የሰደደ ነው ይላሉ ተመራማሪዎቹ። በጆንስ ሆፕኪንስ ዩኒቨርሲቲ የሕክምና ባለሙያው ዶክተር ባብ ብላም ስለ ጥናታቸው አጀማመር የሚሉት አለ።
When we started this work, there was no research at all, no understanding at all of young adolescents.
እኛ ይህንን ሥራ ስንጀምር ቀደም ሲል የተካሄደ አንድም ጥናት አልነበረም። ወጣቶችን ወይም ወደ ጉርምስናው ዓለም እየገቡ ስላሉ ታዳጊዎች የሚናገር አንዳችም ሰነድ ወይም የምርምር ውጤት አላገኘንም። ሕፃናት ወይም ታዳጊዎች ናቸው። ስለዚህም በጾታ ላይ በተመሠረተ ጥቃት ወይም ሁከት ውስጥ የሚገቡበት ምክንያት የለም። መድፈር የሚባል ጥፋት እነርሱን አይመለከትም፣ ወዘተ የሚሉ ግምቶች ነበሩ። ያገኘነው ግን እነዚህ ወጣቶች በአካባቢያቸው ስለሚሆነው ሁሉ እንደሚያውቁ፣ እንደሚገነዘቡ ነው።
ወንዶች ብርቱ መሆን አለባቸው። የሌላ ሰው እርዳታና ድጋፍ መጠበቅ ከወንድ ልጅ አይጠበቅም እየተባሉ ነው ያደጉት። የውጭውን ዓለም እንዲዳስሱ እንዲያውቁ ይበረታታሉ። ሴቶች ደግሞ ገጽታቸው ጥሩ መሆን እንዳለበት፣ ነገር ግን ማሸብረቅ እንደሌለባቸው ይነገራቸዋል። በቤተሰቦቻቸው ላይ አንዳች የሚያዋርድ ነገር እንዳታመጣብን እየተባሉ ከወንድ እኩዮቻቸው እንዲርቁ ይነገራቸዋል። እንዲህ ዐይነት መልእክቶች ለታዳጊዎቹ ወጣቶች የአእምሮና የአካል ጤና ጉዳት እንዳለው ተመራማሪዎቹ አመልክተዋል። ለኤች አይቪ የመጋለጣቸውን ዕድል ያሰፋዋል። ብዙ ጊዜ የሰውንም ሕይወት ራሳቸውንም የሚያጠፉት እንዲህ አይነት ወጣቶች ናቸው። ለአልኮሆልም ተጋልጠው ይገኛሉ። ምርምሩን ሲያካሂዱ አጥኚዎቹ ዕድሜያቸው ከ10 እስከ 14 ዓመት የሆነ ታዳጊዎችንና ወላጆቻቸውን አነጋግረው ነበር። ቃለ ምልልሶቹ ዩናይትድ ስቴትስን ጨምሮ በ15 ሀገሮች የከተሞች የድህነት አካባቢዎች የሚኖሩ ሕፃናትን አካተዋል። ድህነት በሁሉም ነገር ላይ ጫና አለው ይላሉ የዓለም የጤና ድርጅቱ ቻንድራ ሞሊ። በብዙ አካባቢዎች ደግሞ ወንዶች ሕፃናት ከትምህርት ቤት እንዲወጡና ሥራ ላይ እንዲሰማሩ ይደረጋሉ። ሴቶቹም እንዲሁ ትምህርታቸውን እያቋረጡ ይዳራሉ። የዓለም የጤና ድርጅቱ ቻንድራ ሞሊ እንዲህ አሉ።
If I see the daughter in my house as a burden and a burden that I need to watch over very carefully.
ቤቴ ውስጥ ሴቷ ልጅ ሸክም እንደሆነች አድርጌ ከቆጠርኩ፣ ከጋብቻ በፊት ሩካቤ ሥጋ እንድትፈጽም የማልፈልግ፣ ምክንያቱም ያን ካደረገች ለጋብቻ የማትፈለግ ሸክም አድርጌ የማስብ ከሆነ ተከታዩ እርምጃዬ ምንድን ነው የሚሆነው? የወር አበባ ማየት እንደ ጀመረች ከትምህርት ቤት አስወጣታለሁ፣ እጅግ የጠበቀ ቁጥጥር አድርግባታለሁ፣ ከዚያም በተቻለ ፍጥነት እድራታለሁ።
ይሁን እንጂ ሴቶቹ ልጆች ከዚያ የተሻለና የበለጠ አስተያየትና አያያዝ እንዲደረግላቸው ወንድ ልጆች የሚሆኑትንና የሚያደርጉትን ሁሉ መሆንና ማድረግ እንደሚፈልጉ ነው ጥናቶቹ የሚያሳዩት። ከዚህ ጥናት ተሳታፊዎችና ተመራማሪዎች አንዷ ፓሚዴሌ ቤሎ
They want to become doctors, professors, irrespective of their gender being a female.
ዶክተሮች መሆን ይፈልጋሉ። ፕሮፌሰሮች መሆን ይፈልጋሉ። ጾታቸው ግምት ውስጥ ሳይገባ ከፍ ያለ ፍላጎቶች አሏቸው። ሊጨብጡት ይፈልጋሉ።
ቻይና ውስጥ ልጃገረዶቹ ይማራሉ። የተማሩ ናቸው። ከሴቶች 90% የሚሆኑት መደበኛ ሥራዎች ላይ ይሰማራሉ። ይሁን እንጂ ባህላዊ መሰናክሎች የሥራ ላይ እድገታቸውን ይገድበዋል። ሴቶች በቤት ውስጥ ሥራዎች እንዲጠመዱ ይጠበቅባቸዋል። ቤት እንዲያጸዱ፣ ምግብ እንዲያበስሉ፣ ቤት ውስጥ የዋሉ አዛውንት ወላጆቻቸውን ወይም ሕፃናትን እንዲጠብቁና እንዲንከባከቡ ይገደዳሉ። ቺያን ዥዎ ቻይና ውስጥ የተካሄደው ጥናት የመስክ አስተባባሪ ናቸው።
ባህላዊ ልምዶቻችን ሴት ልጅ የወንድ ጥገኛ ወይም የበታች እንደሆነች ነው የሚነግረን።
ጥናቱን የሰሩት የዓለም የጤና ድርጅትና የጆንስ ሃፕኪንስ ዩኒቨርሲቲ የሕክምና ትምህርትና የጤና ምርምር ዘርፍ ተቀናጅተው ነው። የዓለም የጤና ድርጅት እነዚህን የምርምርና ጥናት ግኝቶች በጾታዊ ግንኙነቶችና ባህላዊና ማኅበራዊ ደንቦች ላይ ያለውን የተዛባ ግንዛቤ ማስተካከል በሚችል ሁኔታ ሥራ ላይ መዋል ይፈልጋል። እንዲህ ዐይነት የግንዛቤ ማስተካከያ ሥራዎች ልጃገረዶችና ወንድ ልጆች የ15 ዓመት ዕድሜያቸው ላይ ከመድረሳቸው በፊት እንዲቀረጽባቸው እንደሚገባ ነው የዓለም የጤና ድርጅት እምነት።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሱዳን ላለፉት 20 ዓመታት የቆየው የዩናይትድ ስቴትስ የኢኮኖሚና ንግድ ማዕቀብ ከጥቅምት 2 ቀን 2010 ዓ.ም ጀምሮ ተነስቷል። ዩናይትድ ስቴትስ በሱዳንና በመንግሥቱ ላይ ተጥለው የቆዩ አንዳንድ ማዕቀቦችን ለማንሳት ከውሳኔ የደረሰችው በአምስት ቁልፍ ጉዳዮች ላይ አዎንታዊ እርምጃዎችን ስለወሰደች መሆኗን አስታውቃለች። እነርሱም አንደኛ፣ የሱዳን መንግሥት በዳርፉር እንዲሁም በደቡብ ኮርዶፋንና በብሉ ናይል ግዛቶች ግጭቶችን አስወግዳ ቆይታለች። ሁለተኛ፣ የሰብአዊ እርዳታዎች በመላ አገሪቱ የሚሰራጩበትን ሁኔታ አሻሽላለች። ሦስተኛ፣ በደቡብ ሱዳን የማደፍረስ እንቅስቃሴዋን አቁማለች። አራተኛ፣ ከዩናይትድ ስቴትስ ጋር በጋራ የምታካሂደውን የጸረ ሽብር ትብብር ጥልቀት እንዲኖረው አድርጋለች። አምስተኛም በጆዜፍ ኮኒና የሎርድ ሬዚስተንስ ሰራዊት ላይ እርምጃ በመውሰድ የአካባቢው ጸጥታ ሊጠበቅ የሚችልበትን ሁኔታ አሻሽላለች የሚሉ ናቸው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖርት ይፋ በሆነ መግለጫቸው የሱዳን መንግሥት ባለፉት 9 ወራት ጊዜ ውስጥ የወሰዳቸው እርምጃዎች ከዩናይትድ ስቴትስ ጋር ተባብሮ ለመሥራት ቁርጠኛ መሆኑን ያሳያል ሲሉ ተናግረዋል። በሱዳን ዘላቂ ሰላም ለማምጣትና ከዩናይትድ ስቴትስ ጋር በበርካታ ሌሎች ጉዳዮች ለመተባበር ግን ቅድሚያ የሚሰጣቸው ተጨማሪ እርምጃዎችን መውሰድ ያስፈልጋል ብለዋል። ከእነዚህም መካከል የሰብአዊ እርዳታ ተደራሽነትን ማስፋት፣ የሀገሪቱን የሰብአዊ መብቶችና የሃይማኖት ነጻነት ማሻሻል፣ መንግሥቱ ከሰሜን ኮሪያ ጋር ያለውን ግንኙነት ማቋረጥ ናቸው። አንድ የትራምፕ አስተዳደር ከፍተኛ ባለሥልጣን ባሉት መሠረት ሱዳን ከሰሜን ኮሪያው ኪም ጆንግ ኡን መንግሥት ጋር ምንም አይነት የጦር መሳሪያ ውል መፈራረሟን እንደማትቀጥል ቃል ገብታለች። ይህን የገባችውን ቃል አክብራ መገኘቷን በቅርብ እንከታተላለን። ከፒዮንግያንግ ጋር የጦር መሳሪያ ውል ማድረጓን ከቀጠለች ግን በምንም አይነት እርምጃ ከመውሰድ አናልፍም ብለዋል ባለሥልጣኑ። ርዕሰ አንቀጹ በመቀጠልም በካርቱም ላይ ተጥሎ የቆየው ከባድ ማዕቀብ ቢቃለልም አሁንም ሱዳን በዩናይትድ ስቴትስ ለአሸባሪዎች ድጋፍ በመስጠት በሚጠሩ አገሮች ስም ዝርዝር ውስጥ ትቆያለች ብሏል። የሱዳኑ ፕሬዚደንት ኦማር አልበሽር በዳርፉሩ ፍጅት እጃቸው አለበት ተብለው በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት የቀረበባቸው የጦር ወንጀል ክስም ይቀጥላል። በዳርፉር ለተፈጸሙ ወንጀሎች እጃቸው ያለበት ሁሉ ተጠያቂ እንዲሆኑ የምናቀርበው ጥሪ ይቀጥላል ብለዋል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለሥልጣኑ። ይልና ሐተታውን ሲያጠቃልል ሱዳን አሁን እያሳየች ባለችው መሻሻል ካልቀጠለች ዩናይትድ ስቴትስ ሌሎች ተጨማሪ እርምጃዎችን ለመውሰድ ዝግጁ ናት ሲሉ ሄዘር ኖርት የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማ። ባለፈው ቅዳሜ ሶማሊያ ሞቃዲሾ ውስጥ ወደ 300 የሚጠጉ ሰዎች ያለቁበትና ከ400 የሚበልጡ የቆሰሉበትን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ሕዝብ ሞቃዲሾና ሌሎችም ከተሞች ውስጥ ሰልፍ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ወጣት ወንዶች በከተሞቹ እየተዘዋወሩ ንግድ ቤቶችን በግድ ሲያዘጉ እንደነበረ ተስተውሏል። ጠላቶች ይውደሙ፣ አልሸባብ ይጥፋ የሚሉ መፈክሮችን ሲያሰሙ የነበሩ ሰልፈኞች ሞቃዲሾ ኳስ ሜዳ ሲደርሱ የሀገሪቱ ፕሬዝደንትና ሌሎችም ተቀላቅለዋቸዋል። ፕሬዝደንቱ ሞሐመድ አብዱላሂ ሞሐመድ ህዝቡ ከአልሸባብ ጋር በሚካሄደው ከባድ ጦርነት ብረት አንስቶ እንዲዋጋ ጥሪ አቅርበዋል። በአንድነት መቆም የሚያስፈልገን ወቅት ላይ ነን ብለዋል ፕሬዝደንቱ። ቶጎ ውስጥ በጸጥታ ኃይሎችና የፕሬዝደንት ፎሬ ኛሲንቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል ግጭት ተፈጥሮ ቢያንስ 4 ሰዎች መገደላቸው ተሰማ። ዛሬ የሀገሪቱ የጸጥታ ሚኒስትር በሰጡት መግለጫ ዋና ከተማዋ ውስጥ 1 ሰው፣ ሌሎች 3 ሰዎች ደግሞ ሁለተኛዋ ትልቋ ከተማ ውስጥ መገደላቸውን ነው የገለጹት። የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯን የሚገፋት እቅድ አውጥተናል ሲል ዛሬ አስታወቀ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡን እቅድ ልገፋበት ነው ብለው ማስጠንቀቃቸውን ተከትሎ ነው። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በወታደራዊ ግዳጅ ላይ የሞቱ የጦር ሰራዊት አባላት ቤተሰቦችን ሁሉንም አነጋግር ያለው ሲሉ፣ አንዳንዶች የሟች ቤተሰቦች ደግሞ የለም ሁላችንንም አይደለም ማለታቸው እየተሰማ ነው። የተከበራችሁ አድማጮች፣ ለዛሬ ሐሙስ ምሽት ያሉን ዝግጅቶች በዚሁ ይጠናቀቃሉ። ወደ ትግርኛ ቋንቋ ስርጭት በዚህ አሁን በተጀመረው ዜማ አለማየሁ እሸቴ ወደድኩሽ አፈቀርኩሽ በሚለው እንሰናበታችኋለን። ያስተናገድኳችሁ ከአዲሱ አበበ ጋር ቆንጂት ታዬ ነኝ። ወደ ትግርኛ ቋንቋ ስርጭት እንዘልቃለን። ነገ በተለመደው ሰዓት እንገናኛለን። በሰላም ደሩ።
ወደድ ኳፍ ቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ወደድኳ ፍቅርኩን የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴም ተጨነቀች ነደደች ተቁላልታ ነፍሴም ተጨነቀች